የአሜሪካ ድምጽ ራዲዮ ጣቢያ ነው።
የነበረው ውይይት በጣም ዲሞክራሲያዊ ነው። ማንም ሰው የመሰለውን ሀሳብ በነፃ የሚከራመደበት ነው የነበረው። የተነሱ ሀሳቦች ደግሞ ይሄ ትክክል ነው ያ ትክክል አይደለም በሚል በመፈረጅ ሳይሆን በምክንያት ነበር ክርክር ይደረግ የነበረው።
የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት ኃላፊ አቶ ፍጹም አረጋን ነው የሰማናቸው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል።
ከተቃዋሚ የፖለቲካ ድርጅቶች ጋር ስለተካሄደ ውይይት ነው የተናገሩት። ኢትዮጵያ ውስጥ በተለያዩ አካባቢዎች በሚገኙ ማረሚያ ቤቶች ያለመረጋጋትና የእሳት ቃጠሎ እየደረሰ መሆኑም እየተዘገበ ነው። የዚህንም ዝርዝር ይዘናል፣ በዜና መጽሔት ክፍለ ጊዜ ይቀርባል።
ጠቅላይ ሚኒስትር አብይ አህመድ ነገ ሐሙስ ዩናይትድ ስቴትስ ይገባሉ። በዜና ወጃችን ዝርዝሩን እናቀርባለን። ኢትዮጵያ ውስጥ በተለያዩ የሀገሪቱ ክፍሎች በሚገኙ ማረሚያ ቤቶች አለመረጋጋትና የእሳት ቃጠሎ እየደረሰ መሆኑን በሚደርሱ ዘገባዎች ዙሪያ የተጠናቀረ ዘገባ ይኖረናል። ሌሎችም ዜናዎች አሉን።
በወቅታዊ ርዕሶች ላይ ያተኮረ ውይይትና በልዩ ልዩ ርዕሶች ዙሪያ የተጠናቀሩ ቅንብሮች በሁለተኛው አጋማሽ ይጠብቋችኋል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ዘገባዎችና ቅንብሮችን አክለን ከዛሬ ረቡዕ ሐምሌ 18 2010 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታዬ ነን። ፕሮግራማችንን ንጉሱ ታምሬ ያቀናብራል። እስከ 4 ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። በቅድሚያ የዕለቱ የዓለም ዜና። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ነገ ሐሙስ ዩናይትድ ስቴትስ ይገባሉ። ለዝርዝሩ ሰለሞን አባተ።
ጠቅላይ ሚኒስትር አብይ አህመድ ዋሽንግተን ዲሲ ሊገቡ እንግዲህ የቀራቸው ከአስር ሰዓታት ጥቂት ከፍ ያለ ጊዜ ነው። ጠቅላይ ሚኒስትሩ በአሜሪካ የስድስት ቀናት ቆይታቸው በምስራቅ ዋሽንግተን ዲሲ፣ በምዕራብ ሎስ አንጀለስና በማዕከላዊ ምዕራብ ደግሞ ሚኔሶታዋ ዋና ከተማ ሚኒያፖሊስ ላይ ግዙፍ ቁጥር ያለውን ኢትዮጵያዊና ትውልደ ኢትዮጵያ ያነጋግራሉ። የየማህበረሰቡን የፖለቲካ፣ የሃይማኖት፣ ሲቪክ፣ የዕድሜና ጾታ ማህበራት መሪዎች፣ የንግድ አባላትንም በተለያዩ መድረኮች እንደሚያገኙ ተገልጿል። የጠቅላይ ሚኒስትሩ ጉዞ እንዲህ በቀረበበት ጊዜ ዋሽንግተን ዲሲ ላይ እየተደረገ ያለው ዝግጅት ምን ላይ እንደሚገኝ እንዲነግሩኝ የጠቅላይ ሚኒስትሩ የአቀባበልና የመስተንግዶ አብይ ኮሚቴ አባልና የሚዲያና ኮሚኒኬሽንስ ኮሚቴው አስተባባሪ ወደሆኑት ወደ አቶ አቤል ጋሼ ማምሻውን ደውዬ ነበር። የሚከተለውን ብለውኛል።
እንግዲህ ይሄ ፕሮግራም በጣም በጉጉት የሚጠበቅ ከመሆኑ የተነሳ በርካታ ድርጊቶችን ያከናወነ ዝግጅት ነው። ዝግጅቱ በተለያዩ ፕሮግራሞች ስለሚያከናውን በተለያየ ደረጃ የሚደረጉ ዝግጅቶች የተሰሩ ያለበት ሁኔታ ነው። በጠቅላላውኑ ለዚህ ፕሮግራም የተቀረጸው መርሃ ግብር ውስጥ የተለያዩ ኮሚቴዎች ስራቸውን ይሰራሉ። የኮንቬንሽን ሴንተር ነው የሚያዘጋጀው እንደዚሁ፣ የታውን ሆል የሚሰሩ እንደዚሁ፣ የሚዲያ ኮሚቴን በራሱ እየሰራ ይገኛል። ሎጂስቲክስ፣ የሴኩሪቲ፣ እነዚህ ሁሉ የተቀናጅት ያሉ ኮሚቴዎች ስራውን በትክክል በሚያደርሱበት ሁኔታ እየተቀናጁ አመራሩን በተከታታይ ሁኔታዎችን እየተከታተለ ስራው እየተሰራ መሆኑ እያረጋገጠ ነው። አሁን ዝግጅቱ እየተጠናቀቀ መሆኑን በማረጋገጥ በሁሉም መስመር ዝግጅቱን ለማከናወን እየተዘጋጀን ያለ ነው።
የጠቅላይ ሚኒስትሩን አቀባበልና የነገው ውሎ በፌስቡክ ገጻችን በቀጥታ የምናስተላልፍ ሲሆን ሎስ አንጀለስና ሚኒያፖሊስ ላይም እየተደረገ ያለውን ዝግጅት በቅርብ እየተከታተልን እናቀርባለን። የፊታችን ቅዳሜ ከ25 እስከ 40 ሺህ ኢትዮጵያውያንና ትውልደ ኢትዮጵያ ይገኙበታል የተባለውን የዋሽንግተን ዲሲ መድረክ በራዲዮና በፌስቡክ ቀጥታ ስርጭቶች እንዲደርሷችሁ ለማድረግ እንጥራለን።
ሰለሞን አባትን ለዘገባው እናመሰግናለን። ኢትዮጵያ ውስጥ በተለያዩ አካባቢዎች በሚገኙ ማረሚያ ቤቶች ያለመረጋጋትና የእሳት ቃጠሎች እየደረሱ መሆናቸው ተዘገበ። ባለስልጣናት ለችግሩ ምክንያት የመንግስቱን የምህረት አዋጅ ተከትሎ ለታራሚዎች የሚሰጡ ትርጉሞች መዛባት ናቸው ይላሉ። በደብረ ማርቆስ ማረሚያ ቤት ትናንትና ሁለት የተነሳውን የእሳት ቃጠሎ አስመልክቶ የደረሱን ማብራሪያዎችም አሉ። ሁሉንም በመጽሔቱ ክፍለ ጊዜ እናቀርባለን።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የደቡብ ሱዳን መንግስትና ዋናው የአማጽያን ቡድን 5 አመት የተጠጋውን የእርስ በርስ ጦርነት ለማቆም የታለመ የመጀመሪያ የስልጣን ክፍፍል ስምምነት መፈራረማቸው ተሰማ። ሆኖም 9 ተቃዋሚ ፓርቲዎችን ያቀፈው ጥምረት ለስምምነቱ ያቀረብነው ሐሳብ ስላልተካተተልን አንፈርምም ማለቱ ተሰምቷል። ቪኦኤ ባየው ስምምነት መሰረት ፕሬዚደንት ሳልቫ ኪር የሽግግር መንግስቱ ርዕሰ ብሔር ይሆናሉ። የሽምቅ ተዋጊዎቹ መሪ ሪያክ ማሻር ደግሞ ወደ ቀድሞ የተቀዳሚ ምክትል ፕሬዚደንትነት ቦታቸው ይመለሳሉ። ስምምነቱ በተጨማሪ 550 አባላት ያሉት የሽግግር ብሔራዊ ሸንጎ እንዲመሰረትና 4 ምክትል ፕሬዚደንቶች እንዲሾሙ ይጠይቃል። ከመካከላቸው አንዷ ሴት እንደሚሆኑ ተጠቅሷል በስምምነቱ። ስምምነቱ ዛሬ ሱዳን ዋና ከተማ ካርቱም ላይ ተፈረመው። ይህንን የኋለኛውን ስምምነት የሸመገለው ኢጋድ መሆኑን ነው የደረሰን ዜና ጨምሮ ያመለከተው።
ኮንጎ በቅርቡ የተቀሰቀሰው የኢቦላ ወረርሽኝ ቆሟል ስትላወጀች ሊሆን የቻለው በጤና ጥበቃ ባለስልጣናቱ ዋና የዓለም ጤና ድርጅት ፈጣን ርብርብ መሆኑን ገልጣለች። ትናንት ማክሰኞ አንድም የበሽታው ተያዥ ሳይገኝ 42 ቀን ሞልቶታል ነው የተባለው። የዓለም ጤና ድርጅት ኃላፊ ዶክተር ቴድሮስ አድሃኖም ሲናገሩ የኮንጎ መንግስት ቶሎ ምላሽ ሰጥቷል፣ የሚያስፈልገውን ድጋፍም ፈጥኖ ጠይቋል፣ እንዲህ ያለው አመራር ህይወት እንዳይጠፋ ይታደጋል ማለታቸው ተጠቅሷል። ሙከራ ላይ ያለ አንድ የመከላከያ ክትባት 3000 ሰዎችን በቫይረሱ እንዳይጠቁ ሊከላከል መቻሉንም አንድ የዓለም ጤና ድርጅት ቃል አቀባይ አመልክተዋል። ይህም ሆኖ የቅርብ ጊዜ ወረርሽኝ 33 ሰዎችን ገድለዋል።
ዚምባብዌ ውስጥ በመጪው ሰኞ በሚደረገው ምርጫ በገዢው ዛኑ ፒኤፍ እና በኔልሰን ቻሚሳ በሚመራው ኤምዲሲ መካከል የሚካሄድ ተደርጎ እየታየ ነው። ከ130 በላይ የሚሆኑ ፓርቲዎች በምርጫው ይሳተፋሉ። 23 ሰዎች ለፕሬዝዳንትነት ይወዳደራሉ። እጅግ አከራካሪ የሆነው ግን ለመጀመሪያ ጊዜ በምርጫው የሚሳተፈው ሚትወካዚ ሪፑብሊካን ፓርቲ መሆኑን ዘጋቢያችን ኤዲ ጎንዶ ከዚምባብዌ በላከው ዘገባ ጠቅሷል። በመጽሔት ክፍለ ጊዜ እናቀርበዋለን።
ዛሬ ረቡዕ ፓኪስታን ውስጥ የተካሄደ ጠቅላላ ምርጫ ተጠናቆ ድምጽ እየተቆጠረ ነው።
ሁከት በቀላቀለው ምርጫ ማለት በፓኪስታን አሉላ በጀመረው ቢያንስ 106 ሚሊዮን ሰው ድምጽ እንደሰጠ ታውቋል። ድምጽ መሰጠቱ በተጀመረ በጥቂት ሰዓታት ውስጥ በደቡባዊዋ ባሉቺስታን ክፍለ ሀገሯ ዋና ከተማ ኩዌታ ላይ ኃይለኛ አጥፍቶ ጠፊ ቦምብ ፍንዳታ ደርሶ ከ31 በላይ ሰዎች ሲገደሉ ሌሎች 40 ሰዎች እንደቆሰሉ ነው የተሰማው። ጽንፈኛው እስላማዊ መንግስት ቡድን ኃላፊነቱን ወስዷል ለዚህ ጥቃት። ከሰለባዎቹ መካከል መራጮች፣ ፖሊሶችና የፖለቲካ ፓርቲ እንቅስቃሴ መሪዎች እንደሚገኙባቸው ፖሊሶች ተናግረዋል። ከኢራን ጋር በሚያዋስን የክፍለ ሀገሯ አካባቢ ደግሞ ታጣቂዎች የምርጫ ሰራተኞችና ፖሊሶች ተከታትለው በሚጓዙባቸው መኪናዎች ላይ ተኩስ ከፍተው 3 ሰዎች መገደላቸውን ወታደራዊ ባለስልጣናት አስታውቀዋል። በምርጫው የቀድሞ ጠቅላይ ሚኒስትር ናዋዝ ሻሪፍ ገዢ የቀድሞ ገዢ ፓርቲና በክሪኬት ስፖርት ኮከቡ ኢምራን ሃን የሚመራው የፓኪስታን ቴህሪክ ኢአንሳፍ ፓርቲ በከባድ ፉክክር ተጣምደዋል ነው የተባለው።
የዩናይት ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ ረቡዕ በዩናይት ስቴትስ የሕግ መወሰኛ ምክር ቤት የውጭ ግንኙነቶች ኮሚቴ ፊት ቀርበው የምስክርነት ቃል ይሰጣሉ። ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር ያደረጉትን ውይይት ጨምሮ ስለ ዩናይት ስቴትስና የሩሲያ ግንኙነት ማብራሪያ ይሰጣሉ ተብሎም ይጠበቃል። የውጭ ጉዳይ ሚኒስትር ፖምፔዮ ትናንት በሰጡት ቃል የሄልሲንኪ ውይይት እጅግ ጠቃሚ፣ መላው ዓለምም የሚጠቀምበት ነው ሲሉ ተሟግተዋል። ሚኒስትሩ በሴኔቱ ችሎት ፊት የሚቀመጡት ፕሬዚዳንት ትራምፕ በመጪው ህዳር ወር በሚካሄዱ ምርጫዎች ሩሲያ የእሳቸው የፖለቲካ ተቃዋሚዎች በሚጠቅም መልኩ ተጽዕኖ ልታሳድር ትሞክራለች የሚል ከፍተኛ ስጋት እንዳላቸው እየተናገሩ ባሉበት በዚህ ወቅት መሆኑ ነው።
የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ግንኙነት ነበራቸው ተብለው የሚታሙባት ሞዴል ጉዳይ ባለቤትነት ገንዘብ ተከፍሎ ለመረከብ ከረጅም ጊዜው ጠበቃቸው ከማይክል ኮሆን ጋር ሲነጋገሩ በድብቅ የተቀረጸ የድምጽ ቅጂ ይፋ ሆኗል። ሲኤንኤን ቴሌቪዥን እጅ የገባውና ሚስተር ትራምፕ ለፕሬዝዳንትነት እየተወዳደሩ በነበሩበት እንደ አውሮፓውያን መስከረም 2016 ኮሆን በድብቅ የቀዱትን የድምጽ ቅጂ ለዜና ማሰራጫ ያቀበሉት የሚስተር ኮሆን ጠበቃ ላኒ ዴቪስ የሚባሉ መሆናቸው ነው የተሰማው። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። በአለም ዜና የጀመረው መደበኛው ፕሮግራማችን በ19 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ።
በዋናው ነገር የኢትዮጵያ መንግስት በኤርትራዊ ዜጋ ያለው አቋም ምንድን ነው? ይህን ጥያቄ ነው የኢትዮጵያ መንግስት መመለስ የሚችለው። እዚህ ላይ እንግዲህ የኢትዮጵያ መንግስት በሌላው ዓለም እንደሚደረገው በኤርትራ እና በኤርትራኖች ላይ ያለው አቋም በይፋ ማስታወቅ ይኖርበታል።
ፕሮፌሰር ተከስተ ነጋሽ ናቸው። ሰሞንኛው ውይይት ቀጥሏል። ኢትዮጵያና ኤርትራ የሁለት ጎረቤታሞች ታሪክ፣ አብሯቸውም የሚወያዩት ሌሎቹ የታሪክ ምሁራን ፕሮፌሰር ገብሩ ታረቀኝና ፕሮፌሰር ሽመት ሲሻይ ናቸው። ሁለተኛው አጋማሽ ጠብቋቸው። አድማጮች፣ አሁን በቀጥታ ወደ ቀዳሚው የምሽቱ አብይ ርዕስ።
አሁን ለምሽቱ ወደ አሰናዳናቸው ዘገባዎች እናልፋለን። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት መገባደጃ በሀገሪቱ ያሉ የተቃዋሚ ድርጅቶች መሪዎችን ወደ ጽህፈት ቤታቸው ጋብዘው በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ አወያይተዋል። የዜና ዘገባዎቹን መነሻ በማድረግ አሉላ ከጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ ከአቶ ፍጹም አረጋ ጋር በትናንትናው ምሽት የጀመረው ቃለ ምልልስ የምሽቱ ትኩረቱ አድርጎታል።
አቶ ፍጹም መሰንበቻውን ወደ ተካሄደ ሌላ ትልቅ ርዕሰ ጉዳይ ልወስዶ፣ ባለፈው እሁድ ጠቅላይ ሚኒስትሩ በአገር ውስጥ ያሉ ተቃዋሚ ፓርቲዎችን ጋብዘው አወያይተዋል። የመጀመሪያው ትልቅ እርምጃ ተደርጎ ሊወሰድ ይችላል። በተቃዋሚ ወገኖች እንደተገለጸው ጠቅላይ ሚኒስትሩ ይበልጡን የተቃዋሚዎችን ድምጽ የመስማት ምርጫ እንዳደረጉ በተወሰኑ ሐሳቦች ላይ የሚያካፍሏቸውን ጨምረው ገልጠውልናል። በተለያዩ አካባቢ የሚታዩ ግጭቶች፣ በተቃዋሚዎች የተነሱ የፖለቲካ እንቅስቃሴውን የሚመለከቱ ሁኔታዎችና ያወያዩ ርዕሶች መኖራቸውን ተረድተናል። አቶ ፍጹም፣ ይሄ ምናልባትም በተለየ ትኩረት በእጅጉ ሲጠበቁ ከቆዩ ጉዳዮች አንዱ ይመስለኛልና እስኪ ይህን ከተቃዋሚዎች ጋር የተካሄደ ውይይት አጠቃላይ ይዘትና ዓላማ ምንነት ዘርዘር አድርገው ቢያስረዱን።
እሺ፣ ከተፎካካሪ ፓርቲዎች ጋር የተደረገው ውይይት እሁድ ቀን ነው የተካሄደው። 22 አገር አቀፍ 30 ደግሞ የክልል ተፎካካሪ ፓርቲዎች እንዲሁም ደግሞ 4 ውጭ ሲንቀሳቀሱ የነበሩና ወደ ሀገር ውስጥ የተመለሱ እንዲሁም በሰብአዊ መብት ዙሪያም የሚሰሩ ታዋቂ አክቲቪስቶችም ጭምር የተገኙበትና ከሞላ ጎደል የተሟላ ሊባል የሚችል መድረክ እንደነበረ ተመልክቻለሁ። እና ጠቅላይ ሚኒስትሩ እንደ አንድ የገዢ ፓርቲ መሪም ጭምር መነሻ ከማቅረብ ተቆጥበው አጠቃላይ በወቅታዊ ጉዳዮች ላይ ውይይት ለማድረግ እንደሚመርጡ ገልጸው እድሉን ያው ቤቱ እንዲወስድ ባደረጉት መሰረት በርካታ አስተያየቶች ጥያቄዎች ብቻ ሳይሆን አስተያየቶች እንደ ገዢ ፓርቲ የሚቀርቡ ጥያቄዎችንም ጭምር ያቀረቡበትና ክርክር የተደረገበት ወደ ጠቅላይ ሚኒስትሩ ብቻ ሳይሆን እርስ በርስም ጭምር ሀሳቦች ትግል የተደረገበትና ተጨማሪ ጥናቶችን በማድረግ ሌሎች መድረኮችንም ጭምር በስፋት መጠቀም ለህዝቦቿና ለሀገሪቱ ሲባል ወሳኝ እንደሆነ የተሰመረበት ሁኔታ እንዳለ ተመልክቻለሁ። እና በዛ መድረክ ላይ በአዎንታ የሚነሱ ያለፉት 100 ቀናት ጠቅላይ ሚኒስትሩ በሰብአዊ መብት ዙሪያ የሰሯቸው ስራዎች፣ አሸባሪ አክራሪ የተባሉ የፖለቲካ ፓርቲ አራማጆች ጭምር ሳይቀር ከእስር እንዲፈቱ፣ ውጭ የሚገኙ ዜጎቻችን ከእስር ተለቀው ወደ ሀገራቸው እንዲመለሱ ያደረጓቸው ጥረቶች፣ ከህዝቡ ጋር ቀረብ ብለው ከእያንዳንዱ ህብረተሰብ ክፍል ጋራ በሁሉም ክልሎች ተገኝተው ያደረጓቸው ውይይቶች፣ ከዛም አልፎ ጎረቤት ሀገር መካከለኛው ምስራቅ ግብፅን ጨምሮ በሀገራችን ኢንትረስት ላይ ያደረጓቸው ውይይቶች ልባቸውን የነካ እንደነበረ በአሁን ታይም የሚገልጹት እንደሆነ ያ ባይሆን ኖሮ አንዳንዶቹ ምህረት ተደርጎላቸው ከውጭ እንዲገቡ በእነዚህ በሁለት አይነት መልኩ ሊገለጽ የሚችል በአዎንታም፣ በሌላ በኩል ደግሞ አንዳንድ የፖለቲካ ፓርቲዎች ህገ መንግስቱ ሊያሰራ የሚችል ነው። ችግር የተፈጠረው ህገ መንግስቱን መተርጎም ላይ በስራ ላይ መቀየር ላይ ራሳቸው ህገ መንግስት የሆኑ ሰዎች ወይም ከህገ መንግስቱ ውጭ የሆኑ ሰዎች በመፈጠራቸው ነው ሲሉ፣ በሌላ በኩል ደግሞ ህገ መንግስቱ ችግር ያለበት ነው፣ ህገ መንግስቱ መሻሻል አለበት። በምሳሌም ሲያነሱ የፌዴራል አደረጃጀት ጋር በተያያዘ አንዳንድ ከሰንደቅ ዓላማ ጋር አያይዘው ያነሱም አሉ። ለማንኛውም በብዙ መልኩ ህገ መንግስቱን ማሻሻል እና ለህዝቦች ይሁንታ ባለው መልኩ እንዲሻሻል ማድረግ የሚገባ ነው የሚል የተነሱ ሀሳቦች ነበሩ። በአንድም ሆነ በሌላ በኩል የነበረው ውይይት በጣም ዲሞክራሲያዊ ነው። ማንም ሰው የመሰለውን ሀሳብ በነጻ የሚከራመደበት ነው የነበረው። የተነሱ ሀሳቦች ደግሞ ይሄ ትክክል ነው ያ ትክክል አይደለም በሚል በመፈረጅ ሳይሆን በምክንያት ነበር ክርክር ይደረግ የነበረው። የውጭ ሀገሮች ተሞክሮም የተነሳ ምክንያታዊ በሆነ መልክ ነበረ ሲነገር የነበረው። ጥያቄ ይቀርብ የነበረው በሙሉ ደግሞ ወደ መድረክ ሳይሆን የእርስ በርስ በሚመስል እና ጠቅላይ ሚኒስትሩ ያንን ሞዴሬት በማድረግ መድረክ እንደመምራት ምላሽ ከቤቱም ሲገኝ የነበረበት ሁኔታ ነው የነበረው። ግን ከጠቅላይ ሚኒስትሩ ሲያጠቃልሉ የተነሱ ነጥቦች በሙሉ ዋጋ ያላቸው፣ ሀገራችን የተሻለ ዲሞክራሲ እንድትገነባ የሚያስችሉ ሀሳቦች የተንሸራሸሩበት እንደሆነ፣ ሆኖም ግን ወደ መደምደሚያ ለመድረስ ህገ መንግስቱን ተከትለን የሚሰራቸው ስራዎች ሊኖሩ እንደሚገባ፣ በእያንዳንዱ በተነሱ ነጥቦች ላይ የተለያዩ ምሁራኖች እዛው ፖለቲካ ፓርቲዎች ውስጥ የሚገኝ ጨምሮ አስተያየቶችን የተጠኑ ሰነዶችን አዘጋጅተው የሚቀጥለው ጊዜ ውይይት እንዲደረግባቸው እና በእነዚህ በጥናቶች ላይ ተመስርቶ እንጂ ዝም ብለው በቀረቡ ሀሳቦች ላይ ተመስርቶ የሚደረግ የተለየ ነገር እንደሌለ፣ ሆኖም ግን በተሻለ መጠን በተላላፊ ጥናቶች እንዲቀርቡ አሳስቦ ነው መድረኩ የተቋጨው። ጠቅላይ ሚኒስትሩም ያጠናቀቁ ምርጫ እንዲኖር መልቲ ፓርቲ ዲሞክራሲ እንዲጠናከር እንደሚፈልጉ፣ ስለሆነም በዚህ ዙሪያ ሁሉም ፓርቲዎች አብረው እንዲሰሩ ጥሪያቸውን አቅርበው መድረኩ በቀጠሮ የተጠናቀቀበት ሁኔታ አለ።
መልካም። በዚያ ውይይት ላይ የተነሳ አንድ ያነጋገረ በጠቅላይ ሚኒስትሩም በአካባቢዎቹ በሚገኙ ተቃዋሚ ድርጅቶች መገለጹ ይፋ የተደረገ አንድ ችግር ላንሳ። በተለያዩ የአገሪቱ አካባቢዎች ግጭቶች እየተስተዋሉ ነው። በወለጋ፣ በሐረር፣ አሁን ደግሞ መሰንበቻውን በባሌ ጎባ የሰዎች ሕይወት ያለፈበት ግጭት ተከስቷል። አሳሳቢነቱን ትኩረት ሊሰጠው እንደሚገባና ተቃዋሚዎችን ጨምሮ የበኩላቸውን አዎንታዊ አስተዋጽኦ ይህን በመከላከሉ ረገድ ጭምር እንዲያደርጉ የጠየቃችሁበት ብዙዎችን ያሳሰበና የሚያነጋግርም ጉዳይ ነውና ስለ እነዚህ ግጭቶችስ ምን ይነግሩናል አቶ ፍጹም?
አገራችን ሰላም መሆን እንድትችል ማናቸውም የፖለቲካ ፓርቲዎች ቫዮለንስን ዲናውንስ አድርገው ወይም ደግሞ በሰላማዊ መንገድ ብቻ መንቀሳቀስ እንዳለባቸው ሁሉም ከመግባባት ላይ ተደርሷል። ስለዚህ ከዚህ ጋር ተያይዞ ያለው በአንድም ሆነ በሌላ ለግጭቶች መንስኤ የሚሆኑ የተሳሳቱ ሀሳቦችን በማራመድ የጦርነት ቅስቀሳን የሚያካሄዱ ወገኖች ከመኖራቸው ጋር በተያያዘ ስለሆነ ይሁዴታ በየትኛው ወገን እየተራመደ እዚህ እየበቃ እንደሆነ መንግስት እንደ መንግስትነቱ አጣርቶ እነዚህን የጥፋት ኃይሎች ለፍርድ ማቅረብ ስራው መጠናከር እንዳለበት ተነስቷል። ምክንያቱም ጸጥታ ከደፈረሰ ያንን ማረጋጋት ኃላፊነት የመንግስት ስለሆነ መንግስት ይህን ኃላፊነቱን በጥብቅ እንዲፈጽም በየቦታው ጸብን የሚጭሩ የሚያቀጣጥሉ የሰው ሕይወትን አደጋ ላይ የሚጥሉ በህግ ሊጠየቁ የሚገባ ስለሆነ ለፍርድ የሚቀርቡበት ሁኔታ መፋጠን እንዳለበት ነው አስተያየት ይሰጠዋል። ይሄ የመንግስት ስራ በመሆኑ ሊሰራ እንደሚገባም የተያዘ ጉዳይ ነው። መንግስትም በዚህ በኩል እየሰራ ነው። ግን ይህንን በቀጥታም በተዘዋዋሪ እያባባሱ የሚገኙ ወገኖች ግን እጃቸውን ከእንደዚህ አይነት ድርጊት እንዲሰበስቡ ያስገነዘቡበትም ሁኔታም አለ እዛው ያለው አንተች ማለት ነው።
መልካም። አቶ ፍጹም አረጋ የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት ኃላፊ፣ በሀገሪቱ እየታዩ ባሉ ግጭቶች ጥቂት ቀናት የዘለለው የጠቅላይ ሚኒስትሩን የመጀመሪያ መቶ ቀናት ክንዋኔዎች ግምገማና እንዲሁም ዋና ዋና የፖለቲካ ጉዳዮች ጨምሮ በሀገር ውስጥ ያሉ ከ30 በላይ የተቃዋሚ ፓርቲ መሪዎች ጋር መሰንበቻውን ጠቅላይ ሚኒስትሩ በጽህፈት ቤታቸው ጋብዘው ባደረጉት ውይይትና ሌሎች ወቅታዊ ጉዳዮች ዙሪያ ለተነሱት ጥያቄዎች በሰጡኝ ቃለ ምልልስ ለጊዜው አመሰግናለሁ። ጠቅላይ ሚኒስትር አብይ ወዲህ ወደ ዩናይትድ ስቴትስ በሚያደርጉት ጉዞ በቀናት ውስጥ እናገኛቸዋለን። ደርዝ ላለው ቃለ ምልልስም እንደምናገኛቸው ተስፋ አድርጋለሁ። መልካም መንገድ ይሁንላችሁ አቶ ፍጹም። ተከታዩ የመጽሔት ርዕስ ቀደም ብለን በመግቢያችን ያስተዋወቅ ነው የማረሚያ ቤቶችን ቃጠሎ ይመለከታል። ኢትዮጵያ ውስጥ በተለያዩ አካባቢዎች በሚገኙት ማረሚያ ቤቶች ውስጥ ያለመረጋጋትና የእሳት ቃጠሎ እየደረሰ መሆኑ ይዘገባል ሲል ይንደረደራል። ባለስልጣናቱም ለችግሩ ምክንያት የመንግስቱን የምህረት አዋጅ ተከትሎ ለታራሚዎች የሚሰጡ ትርጉሞች መዛባት መሆናቸውን ይናገራሉ። በደብረ ማርቆስ ማረሚያ ቤት ትላንት የተነሳውን የእሳት ቃጠሎ አስመልክቶ ሰለሞን ክፍሌ ወደ አማራ ክልል ጽህፈት ቤት በስልክ ደውሎ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊውን አቶ ንጉሱ ጥላሁንን አነጋግሮ ተከታዩን አሰናድተዋል።
በትናንትናው ዕለት በደብረ ማርቆስ ከተማ በሚገኘው ማረሚያ ቤት ላይ እውነት ነው ግርግር ነበረ። እሳትም ተነስቶ ነበር። በንብረት ላይ ጉዳት ደርሷል። በታራሚዎች በሚኖሩበት መኖሪያ ቤትና በመሳሰሉት ላይ እሱ ብቻ ሳይሆን በዛሬው ዕለት ደግሞ በወልዲያና ፍኖተ ሰላም ማረሚያ ቤቶች ላይ እንደዚሁ ግርግር ተነስቶ የታራሚዎች መኖሪያ ቤት ፍራሽ እና የእደ ጥበባት ማዕከላት ጉዳት ደርሶባቸዋል። እስካሁን በደረሰን መረጃ በእነዚህ ንብረቶች ላይ ነው ጉዳት የደረሰው። ምናልባት ሌላ ከዚህ ያለፈ ጉዳት ስለመኖር አለመኖሩ ከአካባቢው እያጣራን ነው።
ምንድን ነው ምክንያት ለእሳት ቃጠሎ መንስኤ?
እንግዲህ በማረሚያ ቤቶቹ እንደ ምክንያት የሚወሰደው ግን ትክክለኛ የሆነ ምክንያት ነው። ሰሞኑን በተለያዩ ወንጀል ድርጊቶች የተሳተፉ ሰዎች ምህረት የሚያደርግ አዋጅ በሀገር ደረጃ ታውጇል። ይሄ በሀገራችን ሰላምና መረጋጋት ለማስፈንና እየተካሄደ ያለውን ለውጥ ወደ ተሻለ ደረጃ ለማሸጋገር ያሰበ ያለመና ቀደም ሲል በሀገሪቱ ተከስቶ የነበረውን ፖለቲካ ለማረጋጋት ተከትሎ በተለያዩ ወንጀል ድርጊቶች የተሳተፉ ሰዎች ለድርጊታቸው የወንጀል ተጠያቂነታቸውን ለመሰረር እና ወደ ህብረተሰቡ ተቀላቅለው በሀገር ግንባታ ውስጥ የበኩላቸው ሚና ለማበርከት እንዲችሉ የሚያስችል አዋጅ ነው የታወጀው። ይሄ በሀገራችን ተከስቶ የነበረውን አለመረጋጋት ማዕከል ያደረገ ነው። ሌሎች ወንጀሎችን ቀደም ሲል ሲታዩ የነበሩ ወንጀሎችን የሚመለከት አይደለም። ይሄ የራሱ አላማዎች አሉት እና እነዚህን አላማዎች ከለውጡ ጋር በተያያዘ የፖለቲካ ምህዳሩን ከማስፋት ጋር በተያያዘ እና በአንድም በሌላ መልኩ ተከስተው የነበሩ ጥላቻና የእርስ በርስ ጥርጣሬን ሲያነግሱ የነበሩ ሁኔታዎችን በመቅረፍ የጋራ መግባባትና ይቅር ባይነት እንዲነግስ ያለመ አዋጅ ነው። ይሁን እንጂ ይሄ አዋጅ ማንኛውም ወንጀል የተሳተፉ ቀደም ሲል በሀገራችን ከተከሰተው ግጭትና አለመረጋጋት ጋር ግንኙነት የሌላቸው ጉዳዮችን ሁሉ እንደሚመለከት ተደርጎ በመቀስቀሱ ይሄ የማረሚያ ቤቶቹ ላይ ችግር ፈጥሯል ማለት ነው። ከዛ ውጪ ግን በክልላችን ለምሳሌ በእኛ ክልል ቅድም በተከስኩት በትናንትናው ዕለት በደብረ ማርቆስ፣ በዛሬው ዕለት በፍኖተ ሰላምና በወልዲያ ግጭት ይሄ ሁኔታ ተፈጥሯል። ነገር ግን በክልላችን በመደበኛው ጊዜ ቀደም ሲል በነበረው አካሄድ በአመት ሁለት ዙር ለታራሚዎች ለፍርደኞች ይቅርታ ይሰጣል የክልሉ መንግስት። ይሄን የሚፈጽምበት ህግና ደንብ መመሪያም አለው። በዘንድሮ አመት ግን በአመት ሁለት ጊዜ ሆነውን በልዩ ሁኔታ በማየት በአመት ሶስት ጊዜ ሰጥቷል። እንዲሁም በፌዴራልና በክልል ደረጃ የተወሰኑ በልዩ ሁኔታ ደግሞ የሚታዩ በዚህ በአጠቃላይ በክልላችን በዚህ አመት 9506 ያህል ግለሰቦች በማረሚያ የነበሩ ወደ ህብረተሰቡ እንዲቀላቀሉና መደበኛ ህይወታቸውን እንዲቀጥሉ የሚያስችል ውሳኔ ተወስኖ ይሄን ያህል ግለሰቦች ከማረሚያ ቤቶች ተለቀዋል። ይሄ በይቅርታ የሚካሄድ ነው፣ ክልሉ ላይ እየቀጠለ ነው፣ ወደፊትም የሚኖር ነው ማለት ነው። ነገር ግን ይሄ የምህረት አዋጁ እና ይቅርታውንና የመሳሰሉትን ጉዳዮች በማደባለቅ ታራሚዎች ላይ ግርታ በመፍጠር ቅስቀሳ በመደረጉ በዚህ ምክንያት ችግር ተፈጥሯል። በማረሚያ ቤቶቹም ጉዳት ደርሷል ማለት ነው።
እሳቱ አሁን እንደጠፋ ነው የምንሰማው።
በደብረ ማርቆስም በፍኖተ ሰላምም በወልዲያም
ሁሉም ጠፍቷል።
አሁን ለሁኔታ በቁጥጥር ስር ውሏል እሳቱ። ህብረተሰቡም ርብርብ አድርጓል። የጸጥታ መዋቅሩም ሌሎች ከፍታ ጉዳት የሚያደርሱ ነገሮች እንዳይከሰቱና የታራሚዎቹም ህይወት አደጋ ላይ እንዳይወድቅ እንዲሁም ታራሚዎች ከማረሚያ ቤቶች ሰብረው እንዳይወጡ ከህብረተሰቡ ጋራ ከፍተኛ ዋጋ በመክፈል ተከላክለዋል። አሁን ማረሚያ ቤቶቹ እነዚህ የተከስኳቸው ማረሚያ ቤቶች መረጋጋት ይታይባቸዋል። ህብረተሰቡ ግን በዚህ አጋጣሚ ትልቅ አክብሮትና አድናቆት የሚሰጠው ሆኖ ነው ያገኘነው ይህንን ስራ በመስራት።
በጣም አመሰግናለሁ አቶ ንጉሱ።
አመሰግናለሁ።
ቀደም ሲል አቶ ንጉሱ ጥላሁን እንዳስረዱት የእሳት ቃጠሎ ዛሬ በፍኖተ ሰላምና ሌላ ማረሚያ ቤት ደርሶ በቁጥጥር ስር ውሏል። በሌላ በኩል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊው አቶ ካሳሁን ጎፌም እነዚህ በየስፍራው በሚገኙ ማረሚያ ቤቶች የሚካሄዱ አመጾች ህገወጥ፣ የሰላም የአንድነትና አብሮነት መንፈስን የሚጎዳ ነው ብለዋል። የእሳት ቃጠሎ በወልዲያ በፍኖተ ሰላምና በደብረ ማርቆስ እስር ቤቶች የተካሄደውም ለማምለጥ ከተደረገ ሙከራዎች ጋር በተያያዘ ነው ብለዋል። በአርባ ምንጭ አንድ የሕክምና መስጫ ክሊኒክ በእሳት ጋይቷል። በአዲስ አበባም በቂሊንጦና ቃሊቲ ሙከራዎች ተደርገዋል ተብሏል። ታራሚዎች ለማምለጥ የሚያደርጉትን ሙከራ እንዲያቆሙ፣ ጥያቄ ካላቸው ደግሞ በሰላማዊ መንገድ እንዲያቀርቡ የመንግስቱ ባለስልጣን አስገንዝበዋል። ባለፉት ቅርብ ወራት ብዙ ሺህ እስረኞች መለቀቃቸውን በማስታወስም መንግስት ሕግና ሥርዓት ለማስከበርና የሰብአዊ መብቶች እንዲከበሩ ለማድረግ ያላሰለሰ ጥረት ይዟል ሲሉም አስረድተዋል።
አድማጮች፣ ሌላም ተከታታይ ወይም ተያያዥ ዘገባ አለን። በመቀሌ እስር ቤት የተነሳ ቃጠሎ ለሁለት ሰዎች ሕይወት መጥፋት ምክንያት መሆኑን ጠቅሶ ዓለም ፍስሐ ከመቀሌ ተከታዩን አጠር ያለ ዘገባ አድርሶናል።
በመቀሌ ከተማ ወህኒ ቤት ዛሬ ከስምንት ሰዓት ጀምሮ የእሳት ቃጠሎ ተነስተዋል። በዚህ የእሳት ቃጠሎ የተነሳው ግርግር የሁለት ሰዎች ሕይወት እንዳለፈና በጥቂት ሰዎች አካል ጉዳት እንደደረሰ የመቀሌ ወህኒ ቤት ጽሕፈት ቤት ኃላፊ ኮማንደር ይትባረክ አለነ ገልጠዋል። ኮማንደር ይትባረክ አለነ የቃጠሎ መንስኤ ሲገልጹ
ቅድምት ማሊ ዛዕባ ናይ ምሕረት ጠቅላይ ዓቃቢ ሕጊ ዝሃቦ መብርሂ እቲ ተሃናፀ ኣይተቐበሎን።
ከትናንትና በስቲያ በጠቅላይ ዓቃቢ ሕጊ የተሰጠ የምህረት ሁኔታ ታራሚዎች አልተቀበሉትም። ከዚህ በፊት በሚዲያ የሚተላለፉ በተለይ በኢትዮጵያ ቴሌቪዥን የሚሰጡ የነበሩ ሐሳቦች ታራሚዎች በምህረት እንዲወጡ ተስፋ እያደረጉ ነበር። ከትናንትና በስቲያ የተሰጠው መግለጫ ግን ምህረቱ የማይመለከታቸው መሆኑን ሲያውቁ ተስፋ ቆርጠው የጀመሩት ነው። ኮማንደር ኢትዋርክ የእሳት ቃጠሎ ምክንያት በማድረግ ለማምለጥ በመኮሩ ታራሚዎች የተወሰደው እርምጃ ሲገልጹ
ሐዚ ትኩነታት ተጠቂምካ ንምህዳም ንምውፃእ ንምጉያይ ዝተፈተነ ነይሩ እዩ ሓደ ሓደ ታረምቲ እዚ ብተደጋጋሚ ንርችት ተኽሲ ጠጠውበሉ ዝብል
ኮማንደር ኢትባርክ የእሳት ቃጠሎ ምክንያት በማድረግ ለማምለጥ በመኮሩ ታራሚዎች የተወሰደውን እርምጃ እስካሁን ያ ሁኔታ ተጠቅመው ለመውጣት ለመውረጥ የመኮሩ አንዳንድ ታራሚዎች ነበሩ። ርጫው እንዲያቁሙ በተደጋጋሚ የርችት ተኩስ ተደርጓል። ርጫውን ባለመቋረጣቸው አንዳንድ ታራሚዎች ዘለው ለመውጣት ሲሞክሩ በቁጥጥር ስር ለመዋል የተወሰኑ የተጎዱና እስካሁንም የሁለት ታራሚዎች ሕይወት አልፈዋል። ኮማንደር ኢትባርክ በተጎዱና በሞቱ የተሰማቸውን ሐዘን ሲገልጡ ለዚህ መጥፎ ሥራ አብዛኛው ታራሚ በመተባበር ጉዳቱ እንዳይስፋፋ በማድረጉ አመስግነዋል። የማጣራት ሥራ እየቀጠለ መሆኑን ኮማንደር ኢትባርክ ገልጸዋል። ዓለም ፍስሐ ለአሜሪካ ድምፅ ሬዲዮ ከመቀለ።
ብሪክስ በመባል የሚታወቁት ብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካ የዚህ ዓመቱን ጉባኤያቸውን ዛሬ ጆሃንስበርግ ላይ ጀምረዋል። በዩናይትድ ስቴትስ እና በዚህ ቡድን የዳበረ ኢኮኖሚ ባላት ቻይና መካከል የሚካሄደው የንግድ ጦርነት እንዳሳሰባቸው ገልጸዋል። የቪኦኤዋ አኒታ ፓውል ከጆሃንስበርግ ላከችውን ዘገባ አዳነች ፍሳዬ ታቀርባለች።
የብሪክስ ሀገሮች ደቡብ አፍሪካን ከስምንት ዓመታት በፊት ያስገቡት የውክልና ሚዛን ለመጠበቅ ሲሉ ነው። የደቡብ አፍሪካው ፕሬዚደንት ሲሪል ራማፎሳ ዛሬ ጉባኤውን ሲከፍቱ ጠንካራ የስጋት ቃሎች አሰምተዋል።
The dynamism of the partnership between China and South Africa derives from a common desire.
ክቡራትና ክቡራን፣ እኛ እዚህ የተሰበሰብነው የንግድ ስርዓት ከዚህ ቀደም ያልታዩ ተግዳሮቶች በገጠሙበት ወቅት ነው። ከዓለም የንግድ ድርጅት ሀገሮች ጋር የማይሄዱ የግል እርምጃዎች መወሰዳቸው ሊያስከትል የሚችለው ነገር እያሳሰበን ነው። በተለይም በታዳጊ ሀገሮችና ኢኮኖሚያቸው ላይ የሚኖራቸው ተጽዕኖ ያሰጋናል። በእነዚህ ክስተቶች ምክንያት ንግድ ዘላቂ ልማትን በማሳደግ ላይ ስለሚኖረው ተጽዕኖ ውይይት ማድረግ ግድ ይላል።
ራማፎሳ አያይዘውም የብሪክስ የልማት ባንክ ከአራት ዓመታት በፊት ከተመሰረተበት ጊዜ አንስቶ ልማት ለማጠናከር ሲል 5.1 ቢሊዮን ዶላር በብድር መልክ ሰጥቷል። በጉባኤው ዋዜማ ላይ የደቡብ አፍሪካው ፕሬዚደንት ከቻይናው አቻቸው ሺ ጂንፒንግ ጋር ተገናኝተው ተነጋግረዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በቻይና እቃዎች ላይ ቀረጥ ለመደንገግ ከዛቱበት ጊዜ አንስቶ ቻይና ዓለም አቀፍ የንግድ ግንኙነቷን ለማጠናከር ስትጥር ቆይታለች። የደቡብ አፍሪካው የንግድና የኢንዱስትሪ ሚኒስትር ሮብ ዴቪስ እንደገለጹት በብሪክስ ውስጥም ቢሆን የንግድ ይዘቱ ሚዛኑን የጠበቀ አይደለም። ደቡብ አፍሪካ በብሪክስ አባል ሀገሮች መካከል አዲሷና አነስተኛዋ ብትሆንም ከምታስገባው ይልቅ የምታፈሰው መዋለ ንዋይ ይበልጣል ብለዋል ሮብ ዴቪስ።
በመዋዕለ ንዋይ ፍሰት በኩል ያለውን ግንኙነት ብንመለከት ብዙም መሻሻል እንደሌለ መገንዘብ እንችላለን። ከ2003 እስከ 2017 ዓመተ ምህረት በነበረው ጊዜ ውስጥ ከብሪክስ ሀገሮች መዋዕለ ንዋይ ወደ ደቡብ አፍሪካ ኢኮኖሚ የገባው 17.8 ቢሊዮን ዶላር ነው። ደቡብ አፍሪካ ግን ከ2001 እስከ 2016 ዓመተ ምህረት በነበረው ጊዜ የ68 ቢሊዮን ዶላር መዋዕለ ንዋይ መድባለች። ከሌሎቹ የብሪክስ ሀገሮች የበዛ ገንዘብ ማለት ነው።
ሉዋንዳ ኡምፑንጎዝ የተባሉ ተንታኝ ግን ሁኔታዎች እየተለወጡ ናቸው ይላሉ።
በያዝነው ዓመት በተለይም ደቡብ አፍሪካ አስተናጋጅ በሆነችበት ወቅት ስለ ብሪክስ የተለወጠ ነገር አለ። ጉዳዩ የአምስቱ የብሪክስ አባል ሀገሮች ብቻ መሆኑ ቀርቶ አጎራባች ሀገሮች ሲጋበዙ አይተናል። ሩዋንዳን፣ ሴኔጋልንና ቶጎን የመሳሰሉት ሀገሮች በጉባኤው እንዲሳተፉ ተጋብዘዋል።
የብሪክስ ሀገሮች ጉባኤ እስከ መጪው አርብ ይቀጥላል።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። በኢትዮጵያ የሰዓት አቆጣጠር አሁን ከምሽቱ 3:33 መሆኑን የስቱዲዮ ሰዓታችን ያመለክታል። ዋና ዋናውን የሰዓቱን የዓለም ዜና ቆንጅት ታየ።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የዩናይትድ ስቴትስ ጉብኝታቸውን በነገው ዕለት ይጀምራሉ። ኢትዮጵያ ውስጥ በተለያዩ የሀገሪቱ ክፍሎች በሚገኙ ማረሚያ ቤቶች አለመረጋጋትና የእሳት ቃጠሎ እየደረሰ መሆኑ እየተሰማ ነው። ባለስልጣናት ለዚህ ችግር ምክንያቱ የመንግስቱን የምህረት አዋጅ ተከትሎ ለታራሚዎች የሚሰጡ ትርጉሞች መዛባት መሆናቸውን ይናገራሉ። የደቡብ ሱዳን መንግስትና ዋናው የአማጽያን ቡድን 5 አመት ለተጠጋው የእርስ በርስ ጦርነት ማክተሚያ የታለመ የመጀመሪያ የስልጣን ክፍፍል ስምምነት ካርቱም ላይ መፈራረማቸው ተነገረ። ኮንጎ በቅርቡ የተቀሰቀሰው የኢቦላ ወረርሽኝ ቆሟል ስትል አወጀች። በጤና ባለስልጣናቷና በዓለም የጤና ድርጅት ፈጣን ርብርብ መሆኑን አስታውቃለች።
ቆንጅት ማስታወቅ ላይ ኖርብን ነው። አቀናባሪያችን ሙዚቃውን ጀምሯል። ሙዚቃው ይናገራል ይለን ይመስላል። ደረጀ ደገፋው ነው ድምጻዩ። ከሙዚቃው ገምተሽ ይሆን?
አልገመጥኩም ልበል ወይ?
እንግዲያው አብረን እንስማና እንመለሳለን። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። ሁለተኛውን አጋማሽ ስርጭታችንን ጀምረናል። አሁን ለዚህ ክፍል ቀዳሚ ወዳደረግነው ሳምንታዊ ቅንብር ወደ ውይይት የሁለት ጎረቤታሞች ታሪክ እናልፋለን። ሰሞነኛው ውይይት ቀጥሏል። ኢትዮጵያና ኤርትራ የሁለት ጎረቤታሞች ታሪክ። የኢትዮጵያ አየር መንገድ ከረጅም ዓመታት በኋላ መሰንበቻውን ለመጀመሪያ ጊዜ ወደ አስመራ ያደረገውን በረራ ተከትሎ የታየውን የደስታ ስሜትና ከዚያ ቀደም ብሎ የሆነው በሁለቱ ጎረቤት ሀገሮች ኢትዮጵያና ኤርትራ ጉዳይ አዲስ ምዕራፍ ከፋች ተደርጎ ተወስዷል። በማከታተል የተፈጠረውን ሁኔታ ምንነትና የቀጣዩን ሂደት አቅጣጫ ጨምሮ በርከት ባሉ ጭብጦች ዙሪያ የታሪክ ምልከታ ለመፈንጠቅ የታለመ ተከታታይ ውይይት ነው። አዘጋጁ አሉላ እዚሁ አጠገብ ያለ ታብራራው።
አመሰግናለሁ ቆንጂት። ተወያዮቼን ላስተዋውቅ። በኢትዮጵያና ኤርትራ ጉዳዮች ላይ ሰፊ ጥናት ያካሄዱ የታሪክ ምሁራን ናቸው። ቀደም ብለን በተከታታይ ባቀረብናቸው ፕሮግራሞችም አስተዋውቀናል። ፕሮፌሰር ገብሩ ታረቀኝ ቀደም ሲል በዩናይትድ ስቴትሱ የኒውዮርክ ዩኒቨርሲቲ ለረጅም ዓመታት በታሪክ መምህርነት ያገለገሉ የታሪክ ምሁርና የግጭቶች ጥናት ባለሙያ ናቸው። በአዲስ አበባ ዩኒቨርሲቲም በተለያዩ ኃላፊነቶችና በመምህርነት አገልግለዋል። ፕሮፌሰር ተከስተ ነጋሽ የስዊድኑ አፕሳላ ዩኒቨርሲቲ ለረጅም ዓመታት በታሪክ መምህርነትና እንዲሁም በጥናትና ምርምር ያገለገሉ ናቸው። ፕሮፌሰር ሽመት ሲሻኝም በዩናይትድ ስቴትስ የክሪስቶፈር ኒውፖርት ዩኒቨርሲቲ ለረጅም ዓመታት በታሪክ መምህርነት ያገለገሉና በአሁኑም ወቅት በዩናይትድ ስቴትስ ዓለም አቀፍ የትምህርት ፕሮግራም አማካኝነት በባህር ዳር ዩኒቨርሲቲ በምርምርና በማስተማር አገልግሎት ላይ ያሉ ናቸው። የተከታታይ ውይይቱን የመጨረሻ ክፍል ነው ይዘን የቀረብነው። እነሆ ውይይቱ። ፕሮፌሰር ተከስተ፣ ኤርትራ ውስጥ ያለው ሁኔታ ከኢትዮጵያ ጋር ለሚኖረው ግንኙነት ኢትዮጵያ ውስጥ ያሉ ሁኔታዎች ቁልፍ ናቸው ያሉትን ሌሎች ኤርትራውያን ፍላጎቶችንም እንመልከት። በኤርትራ የተቃዋሚዎች ሌሎች ሐሳቦች ያላቸው ወገኖች ሚናስ የቱናል ተጽዕኖ ያሳድራል? የሌሎች ፍላጎቶች ከግምት መግባት የለበትም ወይ?
ያለው አይመስለኝም። ዋናው ነገር የኢትዮጵያ መንግስት በኤርትራዊ ዜጋ ያለው አቋም ምንድነው? ይህን ጥያቄ ነው የኢትዮጵያ መንግስት መመለስ የሚችለው። እዚህ ላይ እንግዲህ የኢትዮጵያ መንግስት በሌላው ዓለም እንደሚደረገው በኤርትራ እና በኤርትራውያኖች ላይ ያለው አቋም በይፋ ማስታወቅ ይኖርበታል። ይሄ በነገብሩ ሀገር ዋይት ፔፐር የሚባል እዛ ላይ አውጥቶ የኔ መንግስት የዶክተር አብይ መንግስት በኤርትራና በኤርትራኖች ያለኝ አቋም እንደዚህ ነው ብሎ ያወጣና ከዛ በኋላ ህዝቡ ይከራከርበታል። እዚህ ላይ ገና አልደረስንም ግን መድረስ አለበት።
መልካም ፕሮፌሰር ገብሩ የርሶ ነው እድሎ። ያን የቀደመ ጥያቄ እርሶም ንካክተውታል። የ30 አመት ጦርነት ኋላም የ20 አመታት ሰላም አልባ ጊዜ አልፏል። ከዚህ ሁሉ በኋላ የነኚህ ሁለት ሀገሮች እጣ ብቻ ሳይሆን ኤርትራ ውስጥም ሊኖር የሚችል የለውጥ አዝማሚያ በተለይ በኢትዮጵያ ውስጥ ከሚታየው የለውጥ ሁኔታ ጋር ተዛምዶ ምን አይነት ገጽታ ይኖረዋል?
በጣም ጥሩ ጥያቄ ነው። መለስ ልበልና ቀደም ብለህ ደግሞ ሌላ ቆንጆ ጥያቄ አንስተህ ነበር። ይኸውም ፕሬዚደንት ኢሳያስ እድሜያቸውም እየገፋ ነው፣ 72 ሆነዋቸዋል እና ይህ የተፈጥሮ ጉዳይ ነው። ይህ ያልታሰበ ለውጥ እንዲያመጡ ሊገፋፋቸው ይችላል ወይ ያልከው ጥያቄ ተገቢ ነው፣ ግን መልሳችን ግምታዊ ነው የሚሆነው። ሁለት ምሳሌዎችን በመስጠት የኔን ለማስረዳት ልሞክር። ግርማዊ ቀዳማዊ አጼ ኃይለ ሥላሴ እድሜያቸው እየገፋ በሄደ መጠን የስልጣን ፍላጎታቸውም የዛን ያህል እየተጠናከረ ነው የሄደው። በህገ መንግስቱ መሰረት እንኳን አልጋ ወራሹን ስልጣኑን እንዲወርስ ሳያዘጋጁ የካፊቱ የ66 አብዮት ደረሰና እሳቸውም ከስልጣን አስወገዳቸው። ከናካቸውም የሰለሞናውያን ስርወ መንግስት አጠፋው፣ ደመሰሰው። እድሜ ራሱ ለውጥ እንድታመጣ የሚገፋፋ አይመስለኝም እንደ ሁኔታው ነው። ወደ ስፔን ልውሰድ።
እሺ።
ስፔን ከእርስ በርስ ጦርነት በኋላ የሪፐብሊካንስ በመቋቋም ፍራንኮ አሸንፎ ስልጣኑን ይዛል። ለ30 አመት ያህል በብረት እግሩ የስፔንን ህዝብ እንዳይፈናፈን አድርጎ ይገዛዋል። አጋጣሚ ሆኖ አንድ ጊዜ ይታመምና ህሊናውን ይስታል። 6 ወር የአልጋ ቁረኛ ይሆናል። ሲነሳ ምን ሆኜ ነበር ብሎ ይጠይቃል። አይ ታመህ ስተህ ነበር ብለው ሲነግሩት ሁለት ነገር ነው ያደረገው። አንድ፣ ተገርስሶ ተወግዶ የነበረውን ዘውዳዊ አገዛዝ አስመለሰው። ግን ህጋዊ ዘውዳዊ አገዛዝ ኮንስቲቱሽናል ሞናርኪ የሚባለው ከሱ በጣምራ እንዲሄድ ያደረገው የፓርላመንታሪው ፖለቲካ ስርዓት መሰረቱን እንዲጥል አስደረገ። ዛሬ ስፔን ዴሞክራሲ የሰፈነባቸው ሀገራት ከሚባሉት አንዷ ነች። ስለዚህ የእድሜ ጉዳይ በሁለቱም። አሁን ምንድን ነው ያነሳው ጥያቄ በጣም ቆንጆ ነው የምለው፣ ኢሳያስ ኢትዮጵያ መጥቶ ለለውጥ ያለውን አውሎ ነፋስ አይቶታል። እዚህ ትልቅ እንቅስቃሴ በመደረግ ላይ እንዳለ አይቶታል። የኢትዮጵያ ህዝብ ለወንድሞቹ እህቶቹ ኤርትራውያን ያለው ፍቅር አደባባይ ወጥቶ አሳይቶታል። ምናልባት ይሄ አውሎ ነፋስ አይነተኛ ለውጥ በሀገሩ ውስጥ ሊያመጣ ይገፋፋው ይሆናል የሚል ተስፋ አለኝ። ግን ለውጥ እንዲመጣ የሚያደርገው ግን የኤርትራ ህዝብ ግፊት ሲጀመርና ሲቀጥል ነው። ወጣቱ ከመሰደድ ይልቅ በሀገሩ ቆይቶ ውስጣዊ ትግሉን ሲያጣጥፍ ነው። በዚህ ብቻ ነው ለውጥ ሊመጣ የሚችለው። እንግዲህ አሁን ምን ሊያስከትል ይችላል? አሁን የተጀመረው እንቅስቃሴ በሁለቱም ሀገር ያልከው እሱም ጥሩ ጥያቄ ነው። መለስ ልበልና ተከስተነ ጋሽን አንድ ሁለት ነገሮች ላንሳለት። አንድ ህዝብ ሁለት ሀገራት የሚባለው እኮ በውን የምናየው ነው። አንተም ያጠናኸው ነው። እዚህ የኤርትራ ወጣት ስደተኞች የሚሉት አሁን እንደ መፈክር የያዙት ሁለት ሀገራት አንድ ህዝብ ነን ነው የሚለው ነው። እውነትም ነው። የሰሜኑ ህዝብ፣ የትግራዩ ህዝብና የደጋው የኤርትራ ህዝብ ከ2000 አመት በላይ አብሮ የኖረ በደም የተሳሰረ፣ በቋንቋ የተሳሰረ፣ በመልክዓ ምድር የተሳሰረ፣ በኢኮኖሚ በሃይማኖት የተሳሰረ ነው ከ2000 አመት በላይ። እቺ ኤርትራ እኮ ከኢትዮጵያ ተለይታ የኖረችበት ዘመን ስናየው 100 ዓመትም አይሆንም አጭር ነው። ይህ ነው ደግሞ የኢትዮጵያና የኤርትራ ህዝቦችን ያሰባስባቸው እንደገና አንድ ሊያደርጋቸው የሚችል ወደ እንትን ልምጣ አሉላ አጭር አሁን የተጀመረው ጽኖ በሁለቱ አገራት ከፍተኛ የፖለቲካዊ የማህበራዊ የኢኮኖሚ የባህላዊ ለውጥ የተጠናከሩ ተፎካካሪ ወይም ተቃዋሚ ፓርቲዎች በሌሉበት ሀገር ኢህአዴግ በድንገት ለምሳሌ መፈራረስ ላይ ቢደርስ አያድርገው እንጂ ኢትዮጵያ በከፋ ሁኔታ ልትወድቅ እንደምትችል ያሳስበኛል። ስለዚህ ቢያንስ እስከ ምርጫው ድረስ የኢህአዴግ አባል ድርጅቶች በመወያየት በመመካከር በእኩልነት የውስጣቸውን ችግሮች ፈተው ሀገሪቷን ለአዲስ ገና ጅማሮ ነው ያደረጉት ዶክተር አብይ። አሁን እንደቀጠለው ከሄደ ህዝባዊነታቸው እየተጠናከረ ቅቡልነታቸው መሰረቱ እየሰፋ ከሄደ በምርጫ አሸንፈው ጠቅላይ ሚኒስትርናቸውን ሊያራዝሙ ይችላሉ። ይህ ግን ከሁለት ዓመት በኋላ የሚደረግ ነገር ነው እና የኢህአዴግ የእናንተ ምርጫ ያላችሁ መተባበር ወይም መበታተን ነው። መበታተኑ የማያዋጣ ነው። ሀገሪቷን አዘቅት የሚከት ነው እና ተስማምታችሁ ለሀገር ለህዝብ ስትሉ የስልጣንን ጉዳይ በማሳነስ ተባበሩና ቢያንስ ለሁለት ዓመት የሽግግር መንግስት አድርሱን ለማለት ነው። አሉላ አራዘምኩት።
የመጨረሻው ድል የፕሮፌሰር ሹመት ነው። የሁለቱ አገሮችና መንግስታት የታደሰ መልካም ግንኙነት በኢትዮጵያ አሁን በጣም በፍጥነት ባለፉት ጥቂት ወራት ውስጥ እየታየ ያለው ለውጥ በኤርትራ ላይ እንደምን ያለ የለውጥ ስሜት ያጠላ ይሆን? ምን አይነት ተጨባጭ ለውጦች ሊከሰቱ ይችላሉ የሚለውን ፕሮፌሰር ገብሩና ፕሮፌሰር ተከስተ ሄደውበታል። እርሶ እንደው የመጨረሻ ሐሳብ ቢያደርጉ።
አዎ እኔ እንግዲህ ይሄ የተጀመረው ግንኙነት ተስፋ ሰጪ ነው የምርበት አንዱ በኢትዮጵያ በኩል የታየው ለውጥና በተለይ ፕሬዝዳንት ኢሳያስ በዚህ ሂደት ላይ እምነት እንዲያደርባቸው ዶክተር አብይ ከመንገድ ወጥተው ያደረጉት ሙከራ ነው። ይህንን እንግዲህ ከምን ጋር እንደምናነጻጽረው ከዚህ በፊት ከነበሩ የኢትዮጵያ አመራሮች ጋር ነው። የቀድሞው ጠቅላይ ሚኒስትር መለስ ዜናዊ የኤርትራ ጥያቄ ከየት ወዴት የሚል የኤርትራን መገንጠል የሚደግፍ አንድ ትልቅ መጽሐፍ ጽፈዋል። አክቹዋሊ እሳቸው 300 ገጽ ያንን መጽሐፍ ሲደርሱ የኤርትራ ድርጅቶች ያን ያህል ስለ ኤርትራ መገንጠል አስፈላጊነት ጽፈው አያውቁም ነበር እና ከዚያ ነው አሁን ወደዚህ ወደ ጠቅላይ ሚኒስትር አብይ ዘመን የመጣ ነው። ስለዚህ በኢትዮጵያ በኩል ያለው ሁኔታ አቃሴ ነው። ያ ከዚህ በፊት የነበረው ገፍታሪ አቋም ነው የነበረ ቅኝ ግዛቶች ነበራችሁ፣ ስለዚህ በዚያው ልክ ዝምድናችንም የአባራሪና የተባራሪ ዝምድና ነበር ማለት ነው። አሁን ከዚያ መንገድ ወጥተን አዲስ የተቆራኘ ጎዳና ቀጥለናል። በኢትዮጵያ በኩል አሁን እየታየ ያለው አቋም ይህንን የሚደግፍ ኤርትራውያንን ምቾት እንዲሰማቸው የሚያደርግ አይነት አቋም ነው። መሪውን ኢሳያስ አፈወርቄንም ቢሆን ትንሽ ልባቸውን ፈታ የሚያደርግ እጅግ በጣም ትህትና የተሞላበትና በእምነትም ላይ የተመሰረተ ቀረቤታ ነው የተደረገው። ስለዚህ ፕሬዝዳንት ኢሳያስም ቢሆኑ ይህንን በሚመለከቱበት ጊዜ ፈታ ማለታቸው አይቀርም። በኢትዮጵያ በኩል ያለውን ከፍተኛ ጉጉት እና ከፍተኛ ፍቅርም የተገነዘቡት ይመስለኛል። ስለዚህ እንደ መሪ ይሄ ጫና ሊያሳድርና በእሳቸውም በኩል ተመሳሳይ ችሮታ ያለው እርምጃ እንዲወስዱ ሊገፋፋቸው ይሆናል።
አገር ውስጥ ባለው ሳ
ኤርትራ ውስጥ በተለይ ባለው ሁኔታ ትልቅ ተግዳሮት ይታየኛል። የኤርትራ ፖለቲካ ዱሮ በ1940ዎቹ ወደ ነበረው አይነት የተመለሰ ይመስለኛል። በተወሰነ ጊዜ ወደ አንድነት ተሰባስቦ ነበር። አሁን ደግሞ ባለፉት 20 አመታት በተፈጠረው ሁኔታ ምክንያት የመበታተን አዝማሚያ አያለው። በአብዛኛው የፕሬዝዳንት ኢሳያስን አምባገነንነት እናጎላለን እንጂ ሌላም ጽንፈኛ ኃይሎችም ተፈጥረዋል። እነሱም ደግሞ ከፍተኛ የሆነ ጫና ማሳደራቸው አይቀርም በወደፊቱ የኤርትራ እድልና ከኢትዮጵያም ጋራ በሚደረገው ግንኙነት። ስለዚህ ኤርትራ ውስጥ ብዙ የሚብላሉ ጉዳዮች አሉ። ከኤርትራም ውጭ ብዙ ፍላጎቶችን የሚገፉ እና የሚያራምዱ ድርጅቶች አሉ እና ትልቁ ተግዳሮት አሁን በኤርትራ በፕሬዝዳንት ኢሳያስ በኩል ብቻ ሳይሆን በኢትዮጵያም በኩል ይህን ሁኔታ ለማስተናገድ መዘጋጀት ያስፈልጋል። ቢያንስ መኖሩን ማወቅ ያስፈልጋል። ለዚህ ግን ቁልፉ ፕሬዚደንት ኢሳያስም ነገ ኃላፊ ናቸው፣ ጠቅላይ ሚኒስትር ዶክተር አብይም ነገ ኃላፊ ናቸው። ግንኙነቱን በማያልፈው እና በዘላቂው ህዝብ ጥቅም ላይ መመስረት ያስፈልገዋል። ቅድም ፕሮፌሰር ተከስተም ጠቅሶት ነበረ፣ ህዝባዊ ግንኙነቱ መጠናከር አለበት። ይሄ ደግሞ እውነተኛ የሆነ የህዝብ ግንኙነት ነው። እውነተኛ የህዝብ ወኪሎች አሁን በየአደባባዩ የምናያቸው አይነት ሰዎች የግድ ተገናኝተው ጫና ማሳደር ይኖርባቸዋል በስርዓቱ ላይ፣ በኤርትራም ባለው ኢትዮጵያም ውስጥ ባለው ስርዓት። አስተማማኝ የሚሆነው በመሪዎቹ ፍላጎትና በመሪዎቹ እድል እንዳይከሽፍ የግድ የህዝብ ጫና በፈጠረው አይነት መንገድ እንዲጓዝ ማድረጉ የበለጠ አስተማማኝ ያደርገዋል። ይህንን ለመጠቅለል ያህል እኔ እንደሚታየኝ ፕሬዚደንት ኢሳያስን ከዚህ በፊት አሳይተውት በማያውቁት አይነት መንገድ ፈታ ያሉ ይመስለኛል። ከኢትዮጵያ ጋር ስላላቸው ግንኙነት ድሮም ቢሆን ሙሉ በሙሉ መገንጠሉን ላይ ቀይ መስመር አላሰመሩበትም። በተደጋጋሚ ፕሮፌሰር ተከስተም ገልጾታል። ይሄ ግንኙነት በህዝቦቹ ፍላጎት ሊለወጥ የሚችል ነው የሚሉ ምልክቶችን አሳይተዋል። ከዚህ በፊት ህዝባዊ ወያኔ ሀርነት ኤርትራ የሚከተለውን የዚህ የጎሳ መከፋፈልም አውዳሚ መንገድ ነው ብለው በግልጽና በአደባባይ የተናገሩበት ሁኔታ አለ። ስለዚህ አይለወጡም ለማለት ያስቸግራል። በተለይ ደግሞ በኢትዮጵያ በኩል እምነት ካልተደረባቸውና የኢትዮጵያ መሪዎችን ከአመኑ ማለቴ ነው። በዚህ በኩል ደግሞ እንዲያውም አንድ ሁለት እርምጃ ወደፊት ሄዶ ሊቀበል የተዘጋጀ አመራር ነው በአሁኑ ሁኔታ ያለው እና የህዝቡ አሁን ትልቁ ጥረት መሆን ያለበት ይህ ሁኔታ ዳር እንዲደርስ በየበኩሉ ለዚህ ለቀና ለሆነው ለውጥ ራሱን ማዘጋጀትና ሊደግፍ የሚችልበትን መንገድ ማውጣትና ማውረድ ይኖርበታል። ይሄ ኃላፊነት በሁሉም ህዝብ ላይ መሆን አለበት። ምክንያቱም ቅድም ፕሮፌሰር ገብሩ እንደጠቀሱት ይህ ጅማሮ ዳር ያልደረሰ እንደሆነ ውጤቱ እጅግ በጣም አስከፊ ይሆናል። ስለዚህ አደጋውን በመመልከት ይህን የተጀመረውን የበለጠ ቀና ወደሆነ መንገድ እና ሌሎቹንም አቃፊ ወደሆነ መንገድ እንዲቀጥል የሁሉም ሰው ድጋፍ ያስፈልገዋል ባይ ነኝ።
መልካም። በኢትዮጵያና በኤርትራ ጉዳይ ረዥም ጊዜ ጥናት ያደረጋችሁ ናችሁ ሶስት የታሪክ አጥኚዎች። እንደ ፕሮፌሰር ገብሩም የቀደመ አስተያየት የታሪክ ተማሪዎች ፕሮፌሰር ሹመት ሲሻኝ፣ ፕሮፌሰር ገብሩ ታረቀ፣ ፕሮፌሰር ተከስተ ነጋሽ እንግዶቼ ለጊዜያችሁ እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ።
አብሮሽ እኔ አመሰግናለሁ። እሺ አሉላ።
አሉላ እንግዶችን እናንተ እናመሰግናለን ለዝግጅቱ። አሁን አንድ ፕሮግራም ነው የቀረን፣ ሴቶችና ቤተሰብ።
በጸረ ኤችአይቪ ትግል እየተሰጠ ያለው ዓለም አቀፍ ምላሽ ወሳኝ ደረጃ ደርሷል ሲል አንድ የተባበሩት መንግስታት ድርጅት የኤድስ ቢሮ ያወጣው ሪፖርት አስጠነቀቀ። ክፍተቱን ለመዝጋት አጥሮችን ለማፈራረስና የፍትህ መጓደል አድራጎቶችን ለማስተካከል ብዙ ማይሎች ጉዞ ይቀርናል የሚል ነው ዘገባው። በኤችአይቪ ወረርሽኝ ከሁሉም በላይ የተጠቁት ምስራቅና ደቡባዊ አፍሪካ አካባቢዎች መሆናቸውንም ይኸው ሪፖርት ጠቁሟል። ቆንጅታየ ለምሽቱ ሴቶችና ቤተሰብ እንዲህ አሰናድተዋለች።
እንደ አውሮፓውያን አቆጣጠር ባለፈው 2017 ዓመተ ምህረት በምስራቃዊና ደቡባዊ አፍሪካ 800 ሺህ ሰዎች በኤችአይቪ እንደተጠቁና ከኤድስ በተያያዙ ህመሞች ሳቢያ በግምት 380 ሺህ ሰዎች እንደሞቱ የዩኤን ኤድስ ሪፖርት ይጠቁማል። በዚያ የአፍሪካ አካባቢ በተጠቀሰው ዓመት በቫይረሱ ከተያዙትና በኤድስ ምክንያት ከሞቱት ሰዎች መካከል ከግማሽ የሚበልጡት ሞዛምቢክ፣ ታንዛኒያና ደቡብ አፍሪካ ውስጥ መሆኑን ሪፖርቱ አክሎ አመልክቷል። ይኸው የተባበሩት መንግስታት ድርጅት የኤድስ ሪፖርት ባካሄደው ክትትል ኤችአይቪ በደማቸው ባለ ሰዎች ላይ በተለይም በተወሰኑ የህብረተሰብ ክፍሎች ላይ ያነጣጠረ አድሎ እንደሚፈጸም ተመልክተናል ይላል። እነዚህ የተወሰኑ ዋና ዋና የህብረተሰብ ክፍሎች ያላቸው ለቫይረሱ ይበልጡን ተጋላጭ የሆኑ ወንድ ከወንድ ግንኙነት የሚፈጽሙ፣ ሱስ አስያዥ ነገሮችን በመርፌ የሚወጉ፣ ጾታ ቅይር ሰዎችና በገንዘብ ወሲባዊ ግንኙነትን የሚፈጽሙ ሲል ይዘረዝራቸዋል። አያይዞም በተባሉት የአፍሪካ አካባቢዎች ጸረ ኤችአይቪ አገልግሎቶች የሚያስፈልጋቸው በገንዘብ ግብረ ስጋ የሚፈጽሙ ሰዎች እንዳሉም ያወሳል። ዶክተር ኬጊን ባርሳማይ የኬንያ የብሔራዊ ኤድስና በግብረ ስጋ ተላላፊ በሽታዎች ቁጥጥር መርሃ ግብር ስራ አስኪያጅ ናቸው። እንዲህ ይላሉ።
የኛ ድርጅት በእንግሊዝኛ ምጻረ ቃል ናስኮፕ የቁልፍ ማህበረሰቦች መርሃ ግብር አለን። በተለይም ሴተኛ ዳሪዎች፣ ወንድ ለወንድ ግብረ ስጋ ፈጻሚዎችና በመርፌ አፍዝ አደንግዝ የሚወጉ ሰዎች ላይ ያነጣጠረ መርሃ ግብር ነው። አንደኛ ደረጃ ኬንያ ውስጥ ለቫይረሱ ከሚጋለጡ አዳዲስ ሰዎች መካከል 33% የነዚህ የህብረተሰብ ክፍሎች አባላት መሆናቸውን እናውቃለን። እርግጥ መጠኑ ይለያያል። ከሴተኛ አዳሪዎች መካከል 29% ሱስ አስያዥ እጾች በመርፌ ከሚወጉት ውስጥ ደግሞ 18% ናቸው።
በመሆኑም ይህንን መረጃ መሰረት ያደረገ መርሃ ግብር ቀርጸን የመከላከል የህክምናና የእንክብካቤ ስራዎችን እየመራነን ብለዋል ባለስልጣኑ። ላለፉት 10 አመታት ይህንኑ ስንሰራ ቆይተናል ሲሉም አክለዋል። ታዲያ ኬንያ ውስጥ በተደረገው ጥናት ከተጠየቁ በመርፌ ሱስ አስያዥ መድኃኒቶችን ከሚወጉ ሰዎች መካከል ከግማሽ በላዩ አድሎ ይደርስብናል፣ ፖሊሶች ይዙናል በሚል ፍራቻ የህክምና አገልግሎትን ወደሚያገኙባቸው ቦታዎች መሄድ እንደማይፈልጉ ነው የተናገሩት። ኬንያ ውስጥ ተመሳሳይ ጾታ ግንኙነት በህግ የተከለከለ ነው። ይህን ተግባር ፈጽሟል ተብሎ የተበየነበት ሰው እስከ 14 ዓመት በሚደርስ እስራት እንዲቀጣ ሊፈረድበት ይችላል። በገንዘብ ወሲባዊ ግንኙነት መፈጸምም በህግ ክልክል ነው። ግሬስ ካማው በወሲብ ንግድ የሚተዳደሩ ተመሳሳይ ጾታ ግንኙነት የሚፈጽሙ ለኤችአይቪ በዋናነት ተጋላጭ የህብረተሰብ ክፍሎች ማህበር ሊቀመንበር ናቸው። እንዲህ ሲሉ ያስረዳሉ።
እነዚህ የህብረተሰብ ክፍሎች በወንጀል ፈጻሚነት የሚታዩ በመሆናቸው ወደ ጤና ጥበቃ አገልግሎት ስፍራዎች አለመሄድን ይመርጣሉ። ስለዚህም ነው አብረው መደራጀቱን የሚፈልጉት። እንታሰራለን ብለው ስለሚፈሩ ነው።
በዩኤንኤድስ ሪፖርት መሰረት በምስራቅና ደቡባዊ አፍሪካ ሀገሮች ኤችአይቪ በደማቸው ካለ ሰዎች መካከል 2/3 ባለፈው የአውሮፓውያን 2017 ዓመተ ምህረት ጸረ ኤችአይቪ መድኃኒቶችን ተጠቃሚ ለመሆን ችለዋል። ይህ እንዲሆን ያስቻለው ለጋሾች በሰጡት እርዳታ ነው ይላሉ ግሬስ ካማው። አገልግሎቱ ይበልጥ መዳረስ እንዳለበትም ሳያሳስቡ አላለፉም።
One of the things that we really have in Kenya is the private clinics that are donors funded.
ለጋሾቹ በሚሰጡን ገንዘብ የሚተዳደሩ የግል ክሊኒኮች አሉን። በወሲብ ንግድ የሚተዳደሩ ሰዎች አገልግሎት ለማግኘት ሳይሳቀቁ የሚሄዱት ወደ እነዚህ ቦታዎች ነው። ለዚህም ነው የተጠቃሚዎች ቁጥር ሊጨምር የቻለው።
ባለፈው 2017 ዓመተ ምህረት ማብቂያ ላይ በመስራቅና ደቡባዊ አፍሪካ ቫይረሱ በደማቸው ያለ ሰዎች ቁጥር 19.6 ሚሊዮን ደርሶ እንደነበረ ሪፖርቱ ያመለክታል። ከነዚህ ውስጥ 81% ቫይረሱ በደማቸው እንዳለ ያወቁ ናቸው። ለንጽጽር ከዚያ በቀደመው ዓመት 77% ነበሩ። ምዕራባዊና ማዕከላዊ አፍሪካ ውስጥ ከኤድስ በተያያዙ ህመሞች ሳቢያ የሚሞቱ ሰዎች ብዛት የቀነሰው በ24% ብቻ መሆኑን ያመለከተው ይህ ሪፖርት በንጽጽር በምስራቅና ደቡባዊ አፍሪካ በ42% መቀነሱን ጠቁሟል። ከምዕራባዊ አፍሪካ ሀገሮች የሚበዛውን የኤችአይቪ ስርጭት የተሸከመችው ናይጄሪያ ይህ ስርጭት ወደፊትም እንዳይቀጥል በቅርብ ዓመታት ያስመዘገበችው ይህ ነው የሚባል ክንዋኔ እንደሌለ ነው የተባበሩት መንግስታት የኤድስ ቢሮ ሪፖርት የሚያሳየው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ከሰሃራ በመለስ የአፍሪካ ሀገሮች ባሉት ወጣት ሴቶች መካከል የኤችአይቪ በሽታ እንዳይዛመት የሚጥር ድሪምስ በሚል አህጽሮት የሚታወቅ መርሃ ግብር ፔፕፋር በተባለው የኤድስ መርሃ ግብር በኩል በዩናይትድ ስቴትስ መንግስት ይረዳል። የድሪምስ መርሃ ግብር ባለፈው ሳምንት ሰኞ በዊንሆክ በተከበረበት ወቅት በናሚቢያ የዩናይትድ ስቴትስ አምባሳደር ሊዛ ጆንሰን የወጣት ሴቶች ህልም ብዙውን ጊዜ ይሰናከላል ብለዋል። አንድ ጥናት እንደሚያሳየው በዕድሜ በገፉ ወንዶችና በወጣት ሴቶች ዘንድ የኤችአይቪ መዛመት ይስተዋላል። ኤችአይቪ ያለባቸው በዕድሜ የገፉ ወንዶች ወጣት ሴቶችን ያስይዛሉ። ሴቶቹ በበኩላቸው በዕድሜ ክልላቸው ውስጥ ካሉ ወንዶች ጋር ሲገናኙ ወጣት ወንዶችን እንደሚያስተላልፉባቸው ጥናቱ ያመለክታል። ወጣት ወንዶቹ የኤድስ ምርመራ አድርገው ካልታከሙ በስተቀር ለሌሎች ሴቶች ያስተላልፋሉ። እንዲህ አይነቱ አዙሪት ይቀጥላል ማለት ነው። ድሪምስ የተባለው መርሃ ግብር ታዲያ እንዲህ አይነቱን አዙሪት ለመስበር እንደሚሰራ አምባሳደር ጆንሰን ገልጸዋል። ፕሮግራሙ በጤና አገልግሎት ብቻ ሳይወሰን ከትምህርት ቤት መውጣትን፣ ከማህበረሰብ መገለልን በጾታ ላይ የተመሰረተ ኃይል መጠቀምን ለመሳሰሉት ችግሮች መፍትሄ ለማግኘት ይጥራል። እንዲህ አይነቱ አሰራር ወጣት ሴቶች ከኤችአይቪ ነጻ ሆነው ግባቸው ላይ እንዲደርሱ ስለሚጥር ትልቅ ስኬት አስገኝቷል። የኤችአይቪ መርሃ ግብር እንደሚሰራ በማስረጃ ተረጋግጧል። ፕሮግራሙ በተግባር ላይ ከዋለባቸው 10 የአፍሪካ ሀገሮች በአብዛኞቹ በወጣት ሴቶች ዘንድ ኤችአይቪ የሚይዛቸው ከ25 እስከ 40 ከመቶ ቀንሷል። ዛሬ ናሚቢያ ውስጥ 1400 ሴቶች በድሪምስ ፕሮግራም ውስጥ መግባታቸውንና ፕሮግራሙ በሶስት ክልሎች ወደ 5 ወረዳዎች መስፋፋቱን እያከበርን ነው ብለዋል አምባሳደር ጆንሰን። አምባሳደሯ ለፕሮግራሙ መሳካት ተሳታፊዎችን፣ አጋሮችንና መንግስትን አመስግነዋል። የድሪምስ ፕሮግራም የናሚቢያን ወጣት ሴቶች ቁርጠኝነትንና በራስ መተማመንን ያጠናክራል። መርሃ ግብሩ በእነዚህ ወጣት ሴቶች የሚደቀኑትን ተግዳሮቶች ሁሉ ባያስወግድም ችግሮቹን ለመወጣት የሚችሉበት መሳሪያ ሊሰጣቸው ይችላል ሲል ርዕሰ አንቀጹ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።